በትግራይ ክልል የሚገኙ የጤና ተቋማት በፍጥነት ለአገልግሎት መዘጋጀት አለባቸው ሲሉ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቺስኮ ሮካ ተናግረዋል። አሁን በትግራይ ያለው ሰብአዊ ሁኔታ ከጦርነቱ በፊት አንስቶ የነበሩ ችግሮች ድንበር መሆኑን የተናገሩት ደግሞ የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አቶ አበራ ቶላ ናቸው። ሁለቱም የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
ያለማቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቺስኮ ሮካና የኢትዮጵያው ብሔራዊ ማህበር ፕሬዝዳንት አቶ አበራ ቶላ መግለጫውን የሰጡት በትግራይ ክልል ያደረጉትን ጉብኝት ተከትሎ ነው። ትናንት ማምሻውን በተሰጠው መግለጫ ቀይ መስቀል በትግራይ የሚያደርገው እንቅስቃሴና የሰብአዊ ድጋፉ ያለበት ደረጃ ተዳስሷል። ያለማቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቺስኮ ሮካ እንዳሉት በተለይ የጤና አገልግሎቶች እንደገና መቀጠል እጅግ አንገብጋቢ ነው።
We have to reopen as soon as possible the health facilities. Unfortunately, even vaccination has been stopped because the looting of many health facilities on the ground.
የጤና ተቋማትን በተቻለ ፍጥነት ለአገልግሎት ክፍት ማድረግ አለብን። በአሳዛኝ ሁኔታ በርካታ የጤና ተቋማት በመዘረፋቸው ምክንያት ክትባት ቆሟል። ክትባቶቹን የሚያቆየው መሳሪያም ተሰብሯል። እንደገና እንዳዲስ መጀመር ይኖርብናል። የኤችአይቪ እና የቲቪ ፕሮግራሞችም ቆመዋል። ተፈናቃዮች የተጠለሉባቸው አካባቢዎች ካለው ጥሩ ያልሆነ የንጽህና ሁኔታ አንጻር ኮሌራና ሌሎች በሽታዎች ሊከሰቱ የመቻላቸው ስጋትም አለ እና በመጠለያዎች ላሉ ተፈናቃዮችና በዚያ ላለው ማህበረሰብ ጥበቃ የማድረጉን ሂደት ማፋጠን አጣዳፊ ተግባር ነው። ምክንያቱም ይሄ ተቀባይነት ያለው ሁኔታ አይደለም። የተፈናቃዮቹን ብቻ ሳይሆን በዚያ የሚኖረውን ማህበረሰብ ህይወትም አደጋ ላይ ይጥላል ነው ያሉት። በትግራይ ጉብኝታቸው ወቅት የተመረከሱትን ሁኔታ በተመለከተ ከኢትዮጵያ መሪዎች ጋር ገንቢ ውይይት ማካሄዳቸውንም ነው የዓለም አቀፉ ማህበር ፕሬዝዳንት ያስረዱት።
We are scaling up also hygiene for these places. Even if there is a concern, because in few days there is a plan, the reopening of the school.
እና እኛ ለነዚህ ቦታዎች የንጽህና መጠበቂያ ድጋፎችን ማድረሱን ያፋጠነን ነው። የሚያሳስብ ነገር ግን አለ። ምክንያቱም በጥቂት ቀናት ትምህርት ቤቶችን የመክፈት እቅድ አለ። በርካታ ተፈናቃዮች የተጠለሉት ደግሞ በትምህርት ቤቶች ነው። እና አሁን ጥያቄው ወዴት ይዛወራሉ የሚለው ነው። ስለዚህ በውይይት ምላሽ ልናገኝላቸው የሚገባ ጥያቄዎች አሉ። ከክብርት የሪፐብሊኩ ፕሬዝዳንት ጋር የመገናኘት እድል ነበረኝ። የሚያሳስቡኝን ነገሮች አካፍያለሁ። እሳቸውም በሙሉ ይጋሩታል። ያ አዎንታዊ የሆነ ውይይት ሆኖ አግኝቻለሁ። ከጠቅላይ ሚኒስትሩ ጋር የመገናኘትና የሚያሳስቡንን ጉዳዮች የማካፈል እንደዚሁም ድጋፍ የሚያስፈልግ ጋቸውን ለመርዳት ያለንን ቁርጠኝነት የመግለጽ እድልም ነበረኝ ነው ያሉት። ጋዜጣዊ መግለጫው በተለይ በቀይ መስቀል በኩል የተደረጉ ድጋፎችና የሰብአዊ እርዳታ ጥረቶች የተብራሩበት ነው። ማህበሩ እስካሁን በትግራይ 340 ሺህ ሰዎችን መድረስ መቻሉ ተጠቅሷል። ይህ ደግሞ በውሃና በምግብ አቅርቦት፣ በመጀመሪያ ደረጃ የሕክምና እርዳታ፣ ምግብ ነክ ባልሆኑ እቃዎችና ቤተሰብን በማገናኘት የተደረገውን ድጋፍ እንደሚያጠቃልል ነው የተብራራው። ለዚህም 900 ሺህ ዶላር ወጪ መደረጉ ተመልክቷል። የኢትዮጵያ ቀይ መስቀል ማህበር የትግራይ ጦርነት ከመጀመሩ በፊትም እስከታች በወረዱ መዋቅሮቹ አማካኝነት በአካባቢው ሲንቀሳቀስ መቆየቱን ፕሬዝዳንቱ አቶ አበራ ቶላ ለጋዜጠኞች አብራርተዋል። በትግራይ ያለው ሰብአዊ ችግር ከጦርነቱ በፊት አንስቶ የነበሩ ሁኔታዎች ድምር መሆኑንም ነው የገለጹት።
መጀመሪያ እንደ ኢትዮጵያ ቀይ መስቀል ስንታገለው የነበረው ክረምቱ ላይ ያው የዝናቡ እንደምታስታውሱት ከባድ ስለነበረ የተለያዩ አካባቢዎች ላይ ፍለድ ነበሩብን። ጎርፍ ብዙ ሃውስሆልዶችን አፌክት አደረገብን። በይበልጥም በደቡብ በኩል ከፍላዱ በኋላ ያቺ ህል ደግሞ በቀለች ስንል እንደገና አንበጣ መጣና አንበጣ ደግሞ አበላሸበት። ያው አይ ሆፕ በተለያየ ሶርስ የሃርቨስት ሎሱ ምን ያህል እንደሆነ በእኛም በዲፒፒሲም የወጣ መረጃ ነበረ። በሚሊዮኖች የሚቆጠሩ ኮንኩንታል ህል ያጣ ነው። አንበጣው የበላውን ከበላ በኋላ ያው እህል ሳይሰበሰብ ደግሞ ግጭቱ መጣ ማለት ነው። ገበሬው ያለበትን ሁኔታ ላስረዳችሁ ብዬ ነው። ክራይሲሱ ምን ያህል ዲፕ እንደሆነ እንድትረዱት ብዬ ነው።
በተለይም ከተለያዩ የትግራይ አካባቢዎች ተፈናቅለው በመቀሌ የሚገኙ ዜጎችን ሁኔታ ለአሜሪካ ድምጽ ያብራሩት አቶ አበራ ቅድሚያ የሚሰጣቸውን አቅርቦቶችን ጠቅሰዋል።
ሰው ጣዳፊ ምግብ እርዳታ ይፈልጋል። በሁለተኛነት ደግሞ መድኃኒት ይፈልጋል። እነዚህ መድኃኒቶች ደግሞ ብዙ የሚያስቸግሩ መድኃኒቶች አይደሉም። በእውነት አንቲባዮቲክ ነው የሚፈልገው፣ እንደዚህ እንደ ኢንሱሊን ያሉ መድኃኒቶች ነው የሚፈልገው። ትንሽ የጠፉ መድኃኒቶች፣ ዘረፉ መድኃኒቶች ስላሉ እነሱን መተካት ነው የሚፈልገው። እነሱም እንግዲህ በችግሩ ወቅት ያለችዋን ከቀይ መስቀል እየወጣች ነው ስትሰጥና በተቻለ መጠን ነፍስ ማዳን የተቻለው። በይበልጥም እርጉዝና ሴቶች ሲወልዱ የሚያስፈልጉ ይሄ ግሉኮስ አለ ምን አለ ያኔ በነበሩት ሆስፒታሎች ሲሰጥ የነበረው የቀይ መስቀል መድኃኒት ነው። በመድኃኒቱ ብቻ ሳይሆን የጤና ባለሙያዎችም አሁን በእነዚህ በተፈናቀሉ አካባቢዎች ለምሳሌ መቀሌን ከተማ ብቻ እንኳን ብትወስድ ወደ 20 ቦታ ነው ያለው እነዚህ በየትምህርት ቤቱ የተጠለሉት ማለት ነው።
የጦርነቱ ምክንያት ከተለያዩ የትግራይ አካባቢዎች ያፈናቀሉ ሰዎች
ተፈናቅለው ወደዚህ የገቡ ወደ መቀሌ ከተማ ብቻ የመጡ እና ከ200,000 አካባቢ በላይ ናቸው። የሽሬ ደግሞ ከዛ ይበልጣል። አሁን እዚህ ቦታ ላይ መድኃኒቱን እንኳን ብናገኝ የጤና ባለሙያ ደግሞ ያስፈልገናል። የጤና ባለሙያ ይሄን የተከታተለ ጤና ባለሙያ ብቻ አይደለም፣ ሳኒተሪ ይሄ የጽዳት ለምሳሌ ሽንት ቤቶች የጽዳት ሳሙናዎች ያስፈልጋሉ።
በትግራይ ክልል የአስቸኳይ ጊዜ ድጋፍ የሚያስፈልጋቸውን ሰዎች ቁጥር በተመለከተ በኢትዮጵያ ፌዴራል መንግስትና በአንዳንድ አካላት የሚጠቀሱ ቁጥሮች የተለያዩ ሆነው ይታያል። ይህንኑ በተመለከተ የተጠየቁት የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አቶ አበራ ቶላ ዋነኛው ጉዳይ ቁጥሩ አለመሆኑን ገልጸዋል። ቁጥሩ ሊቀንስ ወይም ሊጨምር የሚችል መሆኑንና መተኮር ያለበት ምን ያህሉን መድረስ ቻለን በሚለው ላይ እንደሆነ ነው ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።